ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያሰማውን የአማርኛ ፕሮግራም አሁን ጀመረ። ጠቅላይ ሚኒስትር አብይ አህመድ የቀድሞውን የህወሓት ቃል አቀባይና የትግራይ ክልል ፕሬዚዳንት አማካሪ አቶ ጌታቸው ረዳን የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አድርገው ሾሙ።
አሁን ያለው የኢትዮጵያ መንግስት የትግራይ ህዝብ ድምፅ ያላገኘ መንግስት ነው። ነገር ግን ይሄ መንግስት በጉልበት የፈለገው ነገር አድርጎ የስልጣን ምንጭነቱ ህዝብን ቀምቶ በራሱ አካሄድ የጊዜው አስተዳደሩ ዋና ስራ አስፈጻሚ ወይ ደግሞ ርዕሰ መስተዳደር በሚል ስም ሾመዋል።
አቶ ጌታቸው ረዳን የጊዜያዊ መንግስቱ አስተዳደር ሆነው መሾማቸው፣ ይህንንም ውሳኔ የፌዴራል መንግስቱ ተቀብሎ ማሰቡ አንድ አዎንታዊ እርምጃ ነው ብለን እንቀበላለን።
በትግራይ ክልል ከሚንቀሳቀሱ የፖለቲካ ፓርቲዎች መሪዎች አንዳንዶችን አስተያየት ነው የሰማችሁት። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ተከታተሉ። ሐሙስ መጋቢት 14 2015 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜና የሚያሰማን እንግዱ ወልዴ፣ አቀናባሪያችን ኤልያስ አስማረ፣ የስርጭት መሐንዲሳችን ደግሞ ኮርኔሊየስ ፍራንክሊን ነው። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንዘልቃለን። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ከምሽቱ ዜና ጋር እንግዲህ ወልዴ ነኝ። ጠቅላይ ሚኒስትር አብይ አህመድ የህወሓት ቃል አቀባይና የትግራይ ክልል ፕሬዚደንት አማካሪ የነበሩትን አቶ ጌታቸው ረዳን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር አድርገው ሾመዋል። የጠቅላይ ሚኒስትሩ ጽህፈት ቤት በፌስቡክ ገጹ እንዳስታወቀው ርዕሰ መስተዳድሩ በክልሉ የሚንቀሳቀሱ የተለያዩ የፖለቲካ ኃይሎችን ውክልና የሚያረጋግጥና አካታች የሆነ አስተዳደር በማዋቀር የክልሉን አስፈጻሚ አካል የመምራትና የማስተባበር ኃላፊነት ተጥሎባቸዋል ብሏል። የጠቅላይ ሚኒስትር ጽህፈት ቤቱ አክሎም በመንግሥትና በህወሓት መካከል በፕሪቶሪያ በተደረገው የሰላም ስምምነት መሠረትና የሚኒስትሮች ምክር ቤት ባለፈው ቅዳሜ መጋቢት 9 2015 የትግራይ ክልል አካታች ጊዜያዊ አስተዳደር ደንብ ማጽደቁን ገልጿል። ሹመቱ የህዝብ ተወካዮች ምክር ቤት ህዝባዊ ወያኔ ሓርነት ትግራይ ህወሓት ከሽብር ዝርዝር ውስጥ እንዲነሳ ትናንት በአብላጫ ድምፅ መወሰኑን ተከትሎ የመጣ ነው። ምክር ቤቱ ትናንት ባደረገው ልዩ ስብሰባ በ61 ተቃውሞና በአምስት ድምፅ ታቅበው ውሳኔውን በአብላጫ ድምፅ አድርጓል። ህወሓት ከሽብርተኝነት እንዲነሳ በቀረበው የውሳኔ ሐሳብ ላይ ከምክር ቤት አባላት ጠንካራ የተቃውሞ አስተያየቶች መሰንዘራቸውን የአሜሪካ ድምፅ ከውስጥ ምንጮች መረዳት ችሏል። ባለፈው ጥቅምት በደቡብ አፍሪካ የተደረሰውን የሰላም ስምምነት ለማጽናት ህወሓትን ከሽብርተኝነት ማንሳት አማራጭ የሌለው ጉዳይ መሆኑ የውሳኔ ሐሳቡ በቀረበበት ወቅት ተነስቷል ብሏል ምክር ቤቱ በፌስቡክ በለቀቀው መልእክት። የአፍሪካ ህብረት በሶማሊያ ለሚገኘውና አልሻባብን በመፋለም ላይ ላለው የአገሪቱ ሰራዊት ድጋፍ ለሚሰጠው የህብረቱ ሰላም አስከባሪ ልዑክ የሚውል 90 ሚሊዮን ዶላር ጠይቋል። የህብረቱ የፖለቲካ የሰላምና የጸጥታ ኮሚሽነር የሆኑት ባንኮሌ አዴኦዬ ለዜና ሰዎች እንዳሉት ገንዘቡ የማይገኝ ከሆነ ከ19600 በላይ የሚቆጠረው ሰላም አስከባሪ ኃይል ሶማሊያን እየደገፈ ለመቆየት ይቸገራል። የተባበሩት መንግስታት ድርጅት አዲስ የአፍሪካ ህብረት የሽግግር ልዑክ እንዲቋቋም ከአንድ ዓመት በፊት መወሰኑ ይታወቃል። ይህም ከሁለት ዓመታት በኋላ የሶማሊያ ሰራዊት የአገሪቱን ጸጥታ ለመጠበቅ ሙሉ ለሙሉ ኃላፊነቱን እስኪወስድ የሚሠራ ይሆናል ተብሏል። ልዑኩ ሥራውን በሚገባ ለማከናወን የሚያስችለውን ገንዘብ የማያገኝ ከሆነ ሶማሊያን የመጠበቅ ኃላፊነትን አልሻባብ ሊረከብ ይችላል ብለዋል ባንኮሌ። የወቅቱ የሶማሊያ መንግሥት ከዚህ በፊት የነበሩት አስተዳደሮች ያልሞከሩትንና ለአልሻባብ ጥቃት መልስ ከመስጠት ይልቅ ቡድኑ ላይ መጠነ ሰፊ ጥቃት መክፈቱንና ይህንንም ማበረታታት እንደሚያስፈልግ ባንኮሌ አክለው በመግለጻቸውን የአሶሴትድ ፕሬስ ዘገባ አመልክቷል። አሜሪካ ለሶማሊያ የምትሰጠውን ወታደራዊ ድጋፍ በመጨመር ላይ ስትሆን ከሦስት ሳምንታት በፊት 61 ቶን የሚመዝን የጦር መሳሪያ ሞቃዲሾ ላይ ተራግፏል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቻይና የዩናይትድ ስቴትስን ሚሳኤል አውዳሚ ከደቡብ ቻይና ባህር ላይ እንዳባረረች መግለጿን አሜሪካ አስተባብላለች። በሁለቱ ኃይሎች መካከል በአካባቢው ውጥረት እንደሰፈነ ሲታወቅ የዩናይትድ ስቴትስን ሚሳኤል አውዳሚ ከደቡብ ቻይና ባህር ላይ እንዳባረረች ዛሬ በቻይና የተሰጠው መግለጫ ሐሰት ነው ሲል የአሜሪካ ባህር ኃይል አስታውቋል። የአሜሪካውያን ሚሊየስ የተሰኘችው ሚሳኤል አውዳሚ አሁንም በደቡብ ቻይና ባህር ላይ ስራዋን በማከናወን ላይ እንደሆነችና እንዳልተባረረች አንድ የአሜሪካ ባህር ኃይል ቃል አቀባይ መግለጻቸውን አሶሴትድ ፕሬስ ዘግቧል። አሜሪካ ዓለም አቀፍ ሕግ በሚፈቅድላት ቦታ ሁሉ በሰማይ መብረርና በባህር መቅዘፍ ትችላለች ብለዋል ቃል አቀባዩ። የቻይናው ባህር ኃይል ቃል አቀባይ ደቀደም ብለው በሰጡት መግለጫ ሚሊየስ የተሰኘችው የአሜሪካ ሚሳኤል አውዳሚ በመንግሥት ፍቃድ ሳይሰጣት በቻይና የውሃ ድንበር ውስጥ በመግባቷ የአየርና የባህር ኃይላቸው ከአካባቢው አስወጥተዋታል ብለዋል። ይህ በእንዲህ እንዳለ የአሜሪካ ጦር በፊሊፒንስ የተስፋፋ መምጣቱን በብርቱ እንደሚቃወሙ የቻይና ዲፕሎማቶች ከፊሊፒንስ አቻዎቻቸው ጋር ባደረጉት ዝግ ስብሰባ አስታውቀዋል ማለታቸውን አሶሴትድ ፕሬስ አንድ በስብሰባው የተገኙ ግን ማንነታቸውን መግለጽ ያልፈለጉ የፊሊፒንስ ባለሥልጣንን ጠቅሶ ዘግቧል። በመላው ዓለም ከእንደ አውሮፓውያን አቆጣጠር 2015 ወዲህ 119,000 የሚሆኑ ሰዎች በአስለቃሽ ጋዝና በኬሚካል ሲጎዱ 2,000 የሚሆኑ ደግሞ ገዳይ ባልሆነ ተተኳሽ መሳሪያ መጎዳታቸውን ትናንት የወጣ አንድ ሪፖርት ይፋ አድርጓል። ሐኪሞች ለሰብአዊ መብትና የሲቪል ነጻነት ድርጅቶች ዓለም አቀፍ ትስስር የተሰኙት ተቋሞች ባወጡት ሪፖርት እንዳስታወቁት ጥናቱ እስካሁን ከተደረጉና ተቃዋሚ ሰልፈኞችን ለመበተን የሚውሉ መሳሪያዎችን በተመለከተ ከወጡ ጥናቶች ሁሉ ሁሉን አቀፍና ሰፊ ጥናት ነው ብለዋል። ሰልፈኞችን ለመቆጣጠር የሚውሉት መሳሪያዎች ኃይላቸው እየጨመረ መሆኑንና ከሰው አልባ አውሮፕላን ድሮን ላይ አስለቃሽ ጋዝ መተኮስ አንዱ ዘዴ የሆነ መምጣቱን ሪፖርቱ ጠቁሟል። ለጥናቱ የተሰበሰቡት መረጃዎች በአብዛኛው ተጎድተው ድንገተኛ ክፍል ውስጥ ከሚመጡ ሰዎች መሰብሰቡንና ሐኪሞችና የሆስፒታል ሠራተኞች መረጃውን በመሰብሰብ ረገድ እንደተባበሩ ሪፖርቱ ገልጿል። የጎማ ጥይትና እንደ አስለቃሽ ጋዝ የመሰሉ በጅምላ የሚተኮሱ መሳሪያዎች እንዲታገዱ ጥናት አድራጊዎቹ ጥሪ አድርገዋል። በቱኒዚያ ባህር ዳርቻ ፍልሰተኞችን የያዘ ጀልባ ሰጥሞ 5 ሲሞቱ 28 የደረሱበት አልታወቀም ተብሏል። የአደጋ ጊዜ ሠራተኞች 5 አስከሬን ሲያወጡ 5 ሰዎችን ማዳን ችለዋል። 28 ፍልሰተኞች ግን ማግኘት አልተቻሉም። የመብት ተሟጋች ቡድኖች ለኤኤፍፒ ዜና ወኪል እንደገለጹት ጀልባው ሊሰምጥ የቻለው ከልክ በላይ በመጫኑ ነው። ጀልባው 38 ፍልሰተኞችን ጭኖ የነበረ ሲሆን አብዛኞቹ ከአይቮሪ ኮስት የመጡ መሆናቸው ተገልጿል። ፍልሰተኞቹ ወደ አውሮፓ ለመሻገር የጣሊያን ደሴት ወደሆነችው ላምፔዱሳ በማምራት ላይ ነበሩ ተብሏል። በዓለም አደገኛው የፍልሰተኞች የጉዞ መስመር እንደሆነ በሚነገርለት ማዕከላዊ ሜዲትሬኒያን ባህር አደጋው እየበረከተ መጥቷል። 12 ሚሊዮን ሕዝብ ባላት ቱኒዚያ 21,000 ስደተኞች ይገኛሉ። ፕሬዚዳንቷ ካይስ ሳይድ ከሳህራ ግርጌ ካሉ አገራት የሚመጡ ስደተኞች አገሪቱ ውስጥ ወንጀልን አስፋፍተዋል፣ ቱኒዚያ ላይም አሲረዋል በማለታቸው ዘረኛ አስተሳሰብ ነው በሚል ከፍተኛ ውግዘት ገጥሟቸዋል። የፕሬዚዳንቱ ንግግር ተከትሎ ቤት አከራዮች ጥቁር አፍሪካውያኑን ሲያስወጡ በጎዳና ላይ ለመኖር ተገደዋል። ለእነርሱ ላይ የሚፈጸሙ ወንጀሎችም በርክተዋል። በመጨረሻም አድማጮች፣ የመረጃና የግለሰቦች ደህንነትን በተመለከተ ከፍተኛ ትችት የሚቀርብበት የማኅበራዊ ሚዲያ መተግበሪያ የሆነው ቲክቶክ ዋና ሥራ አስፈጻሚ መተግበሪያው ለምን መታገድ እንደሌለበት በአሜሪካ ኮንግረስ ቀርቦ አስረድተዋል። 150 ሚሊዮን አሜሪካውያን የሚጠቀሙት የቲክቶክ መተግበሪያ የመረጃ አያያዝና የተጠቃሚዎች ደህንነት ጉዳይ የአሜሪካ ባለሥልጣናትን አሳስቧል። በዓለም የፖለቲካ ግንኙነት ፍጥጫ ላይ የሚገኙት ቻይናና አሜሪካ መሃል ቲክቶክ እና ባይት ዳንስ የተባለው የቻይና እናት ኩባንያው አጣብቂኝ ውስጥ ገብተዋል። ሥራ አስፈጻሚው ሾው ዜ ቺው ከአሜሪካ ኮንግረስ አባላት ጠንከር ያሉ ጥያቄዎችን አስተናግደዋል። ኩባንያው ከቤጂንግ ጋር ጥብቅ ግንኙነት አለው በሚል የአሜሪካ ባለሥልጣናት ለወጣት ተጠቃሚዎች ደህንነት እንዲሁም ለአገሪቱም ደህንነት አደገኛ ነው ሲሉ ይከራከራሉ። የተጠቃሚዎች የግል መረጃ የቻይና መንግሥት እጅ ይወድቃል ወይም የአገሪቱ ኮሚኒስት ፓርቲ የፕሮፓጋንዳ መጠቀሚያ ይሆናል ሲሉ አሜሪካውያኑ ይሰጋሉ። አድማጮች፣ ለምሽቱ ያዝነው ዜና በዚህ ተፈጽሟል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተከታታዮቻችን የምታደምጡት የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን የአማርኛ ስርጭት ነው። ሐሙስ መጋቢት 14 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ሲሳይ አሸናፊና ግርማ ደገፋ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ መገናኛ አቀናባሪያችን ደግሞ አበባየሁ ገበያው ናት። ወደ ዕለቱ አብይ ርዕስ ከማለፋችን አስቀድሞ እዚህ ግድም ቆየት ብሎ ከሚሰሙ ቅንብሮች አንዱን ጥቅምሻ እናሰማችሁ።
ዱባርቲን ቅባት ዞኪን ፌቲ ዱባርቲን ሻቡና ቶኪን ፌቲ
ሴት ልጅ የጸጉር ቅባት ያስፈልጋታል፣ ሳሙና ያስፈልጋታል፣ የወለደች እናት ደግሞ ወተት ያስፈልጋታል፣ አዛውንቶችም እንዲሁ ወተት ያስፈልጋቸዋል። እኛ ግን ምንም ወተት የለንም።
አሁንም ትኩረት ይሻል የተባለውን በጉጂ የተከሰተውን ድርቅ አስመልክቶ አንዲት የአካባቢው ነዋሪ የሆኑ እናት ናቸው አስተያየት ሲሰጡ የተከታተላችሁት። ሙሉ ቃለ ምልልሱ በሁለተኛው አጋማሽ ይቀርባል፣ ጠብቋቸው። አድማጮች፣ አሁን የዕለቱን አብይ ርዕስ እናሰማችሁ። የአቶ ጌታቸው ረዳ ሹመትና በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች አስተያየት። ጠቅላይ ሚኒስትር አብይ አህመድ የቀድሞውን የህወሓት ቃል አቀባይና የትግራይ ክልል ፕሬዚዳንት አማካሪ አቶ ጌታቸው ረዳን የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አድርገው ሾመዋል። ሹመቱን በተመለከተ ለአሜሪካ ድምፅ አስተያየት ከሰጡ በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች መካከል አንዳንዶቹ አጠቃላይ ሂደቱን ሲቃወሙ፣ ሌሎቹ ደግሞ ተስፋ ሰጪ ነው ብለውታል። ሙልጌታ አጽባሃ ተከታትሎታል።
የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ዛሬ በፌስቡክ ገጹ በይፋ ባሰፈረው የሹመት ደብዳቤ ፌዴሬሽን ምክር ቤት በትግራይ ክልል ጊዜያዊ አስተዳደር እንዲቋቋም ውሳኔ በማስተላለፉ ፕሪቶሪያ ላይ በተደረሰ የሰላም ስምምነት መሰረት ደግሞ ጊዜያዊ አስተዳደር ማቋቋም በማስፈለጉ ሚኒስትሮች ምክር ቤት የትግራይ ክልል አካታች ጊዜያዊ አስተዳደር ደንብ ማጽደቁ አስታውቋል። በደንቡ መሰረት ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን የትግራይ ክልል ርዕሰ መስተዳደር አድርገው መሾማቸው ተገልጿል። በዚሁ ደብዳቤ ላይ ርዕሰ መስተዳድሩ በክልሉ የሚንቀሳቀሱ የተለያዩ የፖለቲካ ኃይሎችን ውክልና የሚያረጋግጥና አካታች የሆነ አስተዳደር በማዋቀር የክልሉ አስፈጻሚ አካል የመምራትና የማስተባበር ኃላፊነት ተጥሎባቸዋል ብሏል። የሰሜን ኢትዮጵያ ጦርነት በተጀመረበትና የሰላም ስምምነት እስከሚያበቃበት ጊዜ ድረስ ዶክተር ደብረጽዮን ገብረ ሚካኤል ክልሉን በፕሬዝደንትነት ሲመሩ የነበረ ሲሆን መጋቢት 8 ቀን 2015 ዓ.ም የህወሓት ቃል አቀባይ አቶ ጌታቸው ረዳ በትግራይ ክልል በመቋቋም ላይ የሚገኘው የክልሉን ጊዜያዊ አስተዳደር በፕሬዝደንትነት እንዲመሩ ከህወሓት በኩል መታጨታቸው መዘገባችን ይታወሳል። ሹመቱ በተመለከተ ለአሜሪካ ድምፅ አስተያየት የሰጡም የሳልሳይ ወያነ ትግራይ የአደረጃጀትና የአቅም ግንባታ ኃላፊ አቶ አብለሎም መለስ የዛሬው ሹመት ባለፉት ሁለት ዓመታት በተለይ ከፕሪቶሪያው ስምምነት በኋላ ያለው የትግራይ የፖለቲካ ሂደት ስህተትና ሽንፈት ማሳያ ነው ብለው እንደሚያምኑ ተናግረዋል። የህዝቦች የራስን ማስተዳደር መብት ነጥቆ ለሌላ አካል መስጠቱ ማሳያ ነው ብለዋል።
በዋናነት እየተደረገ ያለው በትንሹ ህወሓት በሚመካበት ህገ መንግስታዊ ኦርደር መልሻለሁ ብሎ በሚመካበት እንኳን ቢሆን ህዝብ የስልጣን ባለቤት መሆኑን ቀርቶ ህዝባዊ ውክልና እንኳን በሌለበት የኢትዮጵያ መንግስት፣ አሁን ያለው የኢትዮጵያ መንግስት የትግራይ ህዝብ ድምፅ ያላገኘ መንግስት ነው። ነገር ግን ይሄ መንግስት በጉልበት የፈለገው ነገር አድርጎ የስልጣን ምንጭነቱ ህዝብን ቀምቶ በራሱ አካሄድ የጊዜያዊ አስተዳደሩ ዋና ስራ አስፈጻሚ ወይ ደግሞ ርዕሰ መስተዳደር በሚል ስም ሾመዋል። ስለዚህ በዋናነት እኛ ከምናስበው ፖለቲካው ፕሮግራም አንጻርም ህዝብ ሉዓላዊ የሆነ የስልጣን ባለቤት የማድረግን ትግል አሁንም ረዥም ርቀት መጓዝ እንደሚጠይቅ ያሳየናል። እንደ ኢቨንት ካየነው የሰው ለውጥ ተደርገዋል። በዋናነት እንደ ቲም ወይ ደግሞ እንደ ቡድን ካየነው በትግራይ ውስጥ የትግራይ ፖለቲካው ጉዞ የስህተት ጉዞ እንዲሆን ካደረጉት ሰዎች አንዱ ነው። ነገር ግን በተጨባጭ አሁን ምን ነገር ይዞ ይመጣል የሚለውን ነገር አይቶ ነው ሀሳብ ለመስጠት የሚመች።
በጊዜያዊ አስተዳደሩ ለመሳተፍ የወሰነ ብቸኛ ተቃዋሚ ፓርቲ የባይቶና ሊቀመንበር ዶክተር ጸጋ ዛብ ካሱም ከፕሪቶሪያው ስምምነት በኋላ ቶሎ እንዲመሰረት ህዝብ ይጠይቀው የነበረ ጊዜያዊ አስተዳደር እውን እንዲሆን ትልቅ እርምጃ ነው ሲሉ ለአሜሪካ ድምፅ አስተያየታቸው ሰጥተዋል። የአቶ ጌታቸው ሹመት ጊዜያዊ አስተዳደሩ ስራ እንደሚጀምር ማሳያ መሆኑ የጠቆሙት ዶክተር ጸጋ ዛብ በዚህም በክልሉ ያለው የመንግስት ሰራተኛ ደሞዝ እንዲያገኝና ህጻናትም ቶሎ ወደ ትምህርት ገበታን እንዲመለሱ የሚያደርግ ነው ብለዋል።
አቶ ጌታቸው ረዳን የጊዜያዊ መንግስቱ አስተዳደር ሆነው መሾማቸው፣ ይህንንም ውሳኔ የፌዴራል መንግስቱ ተቀብሎ ማጽደቁ አንድ አዎንታዊ እርምጃ ነው ብለን እንቀበላለን። ህዝባችን ፈልገው ለረጅም ጊዜ ስመኘው የነበረውን የሰላም ሁኔታ ወደ መሬት ወርዶ እንዲያጣጥመው፣ ህዝቡ የመንግስት ሰራተኛው ደሞዝ እንዲከፈል፣ የፋይናንስ ሴክተሮች እንዲፈቱ፣ በአጠቃላይ በትግራይ ላይ ቀጥሎ የነበሩት የኢኮኖሚ ማዕቀቦች ተፈተው ሰላማዊ ኑሮ እንዲኖር፣ የተፈናቀሉ ወገኖቻችን ወደ ቀያቸው የሚመለሱበት፣ ልጆቻችን ከትምህርት ተቋርጡ አሁን ኦልሞስት 4 ዓመት ይሆናቸዋል የኮረናውን ስንጨምር፣ በዚህ ልጆቻችንም ወደ ትምህርት ገበታ የሚመለሱበትን እድል ስለሚያመቻች በአጠቃላይ አዎንታዊ ትልቅ እርምጃ ነው ብለን ነው የምናየው።
ጊዜያዊ አስተዳደሩ የማዋቀር ሂደት አካታችና ዲሞክራሲያዊ አልነበረም ያሉት ዶክተር ጸጋዛብ፣ ሆኖም እንደ ፓርቲ በአስተዳደሩ በመሳተፍ የህዝብ ጥቅም ማስከበርና ፖለቲካዊ ትግል ማጠናከር ይሻለናል ብለው ፓርቲያቸው አምኖ እንደሚሳተፍ ገልጸዋል። የትግራይ ነጻነት ፓርቲ የህዝብ ግንኙነት ኃላፊ ዶክተር ደጀን መዝገበ በፕሪቶሪያው ስምምነት መሰረት የትግራይ መንግስት ፈርሷል ተብሏል፣ እንዲሁም ስምምነቱ የትግራይ ራስን በራስ የማስተዳደር መብት አሳልፎ የሚሰጥ ነው ብለዋል። በስምምነቱ መሰረት ግን ፌዴራሉ መንግስት የትግራይ ጊዜያዊ አስተዳደር ርዕሰ መስተዳደር መሾም ህጋዊ ያደርገዋል ሲሉ ገልጸዋል። የአቶ ጌታቸው ረዳ ሹመት በሚያሳይ ደብዳቤ በክልሉ የተለያዩ ፖለቲካዊ ኃይሎች ውክልና የሚያረጋግጥ አካታች ጊዜያዊ አስተዳደር ይመሰረታል የሚል አለበት። ይህ ተግባራዊ የሚሆን ከሆነ ደግሞ ተስፋ ሰጪ ያደርገዋል ብለዋል።
የቲፒኤልኤፍን ፕሮግራምና አላማ የሚያስቀጥል ከሆነ ያን ነገር እየተቃወምን መጥተናል። በዚያ አስተሳሰብ፣ በዚያ ስትራቴጂ፣ በዚያ ፖለቲካ ኦሪንቴሽን ጠፍተናል፣ ትግራይ ጠፍታለች። ስለዚህ የአስተሳሰብ ሊመራን አይገባም የሚል አቋም ነው ያለን። ስለዚህ አቶ ጌታቸው መሾም ብቻ ሳይሆን አቶ ጌታቸው የጊዜያዊ አስተዳደሩ ፈጻሚ አካል እንዲያቋቁም እድል የሚሰጥ ነው ደብዳቤው። ስለዚህ አሁን በአቶ ጌታቸው አካሄድ ላይ ይወሰናል ማለት ነው። አቶ ጌታቸው ወይ ህወሓት ሆኖ ደርቆ ይቀራል፣ ህወሓት ይላል፣ ወይ ደግሞ አካታች የሆነ ጊዜያዊ አስተዳደር ማቋቋም እንዳለበት ደብዳቤው ወይም ሹመቱ የሚያሳይ ነገር አለውና ስለስካሁን የነበረ ስንቃወመው የነበረ አካሄድ አስተካክሎ ሁሉንም ያቀፈ አካታች የሆነ ጊዜያዊ አስተዳደር በትግራይ እንዲመሰረት ካደረገ ያ ስንጠብቀው የነበረ ነገር እያደረገ ነው ማለት ነው፣ የሚያደርግልናል ማለት ነው። ስለዚህ ሁሉንም የሚያቀፍ ጊዜያዊ አስተዳደር ለመትከል እድል ሰጥቶታል።
በትግራይ ክልል ጊዜያዊ አስተዳደር ለማቋቋም በክልሉ ከህወሓት ከትግራይ ኃይሎችና ምሁራን 9 አባላት ያሉበት ኮሚቴ ባለፈው ወር ተዋቅሮ ነበር። በዚህም ኮሚቴው የጊዜያዊ አስተዳደሩ ልዑክና ካቢኔው ምን እንደሚመስል መነሻ ሀሳብ በማቅረብ በመቀለ ከተማ አስተዳደሩ ለማቋቋም ውይይት ተካሂዶ ነበር። በኮንፈረንሱ ጊዜያዊ አስተዳደሩ ከህወሓት ከትግራይ ኃይሎች ከተቃዋሚ ፓርቲዎችና ከምሁራን እንዲዋቀር የአስተዳደሩ ርዕሰ መስተዳድርም ከህወሓት እንዲሆን ተወስኗል። በዚህ ጊዜያዊ አስተዳደር የስልጣን ክፍል የተካተቱ ሳልሳይ ወያነ ትግራይና የትግራይ ነጻነት ፓርቲ ስልጣኑን እንደማይቀበሉ በጊዜው አስታውቋል። ባይቶና ፓርቲ ደግሞ በጊዜው አስተዳደሩ እንደሚሳተፍ ገልጿል። በዚህ ጊዜው አስተዳደር የሚሳተፉ ፓርቲዎች ተቋማት የሚወክሏቸው ሰዎች መርጠዋል። ህወሓትም የአስተዳደሩ ፕሬዚደንት እንዲሆኑ ለአቶ ጌታቸው ረዳ በእጩነት አቀረበ። በጉዳዩ ከፌዴራሉ መንግስት ጋር ውይይት በማካሄድ ወደ ተግባር እንደሚገባ ከዚህ በፊት የጊዜው አስተዳደር ኮሚቴ አመራሮቹ ገልጸው ነበር። የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ዛሬ ይፋ ያደረገው የአቶ ጌታቸው ረዳ ሹመት የህዝብ ተወካዮች ምክር ቤት ህዝባዊ ወያነ ሓርነት ትግራይ ህወሓት ከሽብር ዝርዝር ውስጥ እንዲነሳ ትናንት በአብላጫ ድምፅ መወሰኑን ተከትሎ የመጣ ነው። ህወሓት ከሽብርተኝነት እንዲነሳ በቀረበው ውሳኔ ሀሳብ ላይ ከምክር ቤት አባላት ጠንካራ ተቃውሞና አስተያየቶች መሰንዘራቸው የአሜሪካ ድምፅ ከውስጥ ምንጮች ለመረዳት ተችሏል። ህወሓት ቀድሞውንም በአሸባሪነት መፈረጅ አልነበረበትም ያሉት የፓርቲው የአደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረ ጻድቃን የትናንቱ የፓርላማው ውሳኔ ለትግራይ ክልል ህዝብና ለፓርቲው በነጻነት መንቀሳቀስ ፋይዳ አለው ሲሉ ውሳኔው አድንቀው ነበር። የአማራ ብሔራዊ ንቅናቄ አብን የፓርላማ አባል ዶክተር ደሳለኝ ጫኔ በበኩላቸው ህወሓት በሽብርተኝነት መፈረጅ ከነበረበት ጊዜ ዘግይቶ መፈረጁ ጠቅሰው ትናንት የተላለፈው ውሳኔም ወቅቱ ያልጠበቀ ነው ሲሉ አጥብቀው መቃወማቸው ትናንት መዘገባችን አይዘነጋም። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
አመሰግናለሁ ሙሉጌታ። ክቡራትና ክቡራን አድማጮች፣ ተከታዩም ተዛማጅ ርዕስ ነው። የህዝብ ተወካዮች ምክር ቤት በመቶ ሺዎች የተቆጠሩ ዜጎች ለተገደሉበት ግጭት ማብቂያ ያበጀው የሰላም ስምምነት ከተፈረመ 4 ወራት በኋላ ህዝባዊ ወያኔ ሓርነት ትግራይ ህወሓትን በሽብር ከተፈረጁ ቡድኖች ዝርዝር ውስጥ መሰረዙን ተንተርሶ አሶሲየትድ ፕሬስ ያጠናቀረው ዘገባ ነው። እንደሚከተለው አቀርበዋለሁ። የኢትዮጵያ ፓርላማ ትላንት ረቡዕ ያሳለፈው ውሳኔ የተሰማው በፌዴራሉና በትግራይ ክልል ባለሥልጣናት መካከል ያለውን ግንኙነት በማሻሻል የክልሉን ጊዜያዊ መንግሥት ለመመስረት በተቃረቡበት ወቅት ነው። ጠቅላይ ሚኒስትር አብይ አህመድ እንደ አውሮፓውያን የዘመን አቆጣጠር በ2018 ዓ.ም ወደ ሥልጣን ከመምጣታቸው አስቀድሞ በነበሩት 3 አስርተ ዓመታት ውስጥ ህወሓት የኢትዮጵያን ፖለቲካ ተቆጣጥሮ መቆየቱ ይታወሳል። ጥቅምት 2013 መገባደጃ ላይ የትግራዩ ግጭት መጀመሩን የአሶሲየትድ ፕሬስ ዘገባ አውስቷል። አሶሲየትድ ፕሬስ መንግስታዊውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ጠቅሶ እንደዘገበውም ከ547ቱ የኢትዮጵያ ፓርላማ አባላት አብዛኞቹ ህወሓት ከአሸባሪነት መዝገብ ይሰረዝ ለሚለው የይሁንታ ድምፅ ሲሰጡ 61ዱ ተቃውመው፣ 5ቱ ደግሞ የተአቅበው ድምፅ አሰምተዋል። የሰላም ሚኒስትሩ ባለሥልጣናቱ ታየም ይህን አስመልክተው ሲናገሩ ሁለቱ ወገኖች በንግግር ላይ ትኩረት ማድረጋቸው እንደ ሀገር ለሁላችንም ወደፊት የሚያስኬደን ብቸኛና ብዙም ዋጋ የማያስከፍል መንገድ ነው ብለውታል።
We might even think that differences such as ours are
በመሃላችን ያሉት ልዩነቶች የማይታረቁ ናቸው ብለን እናስብ ይሆናል። ይሁን እንጂ የጋራ መፍትሄ ለማበጀት ጠበቅ አድርገንና በሐቅ ልንሟገትባቸው ድፍረቱ ሊኖረን ይገባል። ብቸኛውና ብዙም ዋጋ የማያስከፍለው ወደፊት የሚያራምደው መንገድ በተግባር እንዳሳየነው በጠረጴዛ ዙሪያ መነጋገር መቀጠል ነው።
የኢትዮጵያ መንግስት በትግራይ የሚገኘውን የፌደራል ኃይል ጦር ሰፈር በማጥቃት ለጦርነቱ መቀስቀስ ህወሓትን ተጠያቂ ሲያደርግ፣ ህወሓት በበኩሉ ቀድሞ ለማጥቃት እየተዘጋጀ ነበር ሲል የፌዴራል መንግስቱን መወንጀሉ ይታወሳል።
ፓርላማው ህወሓትን ከአሸባሪ ድርጅትነት ዝርዝር ለመሰረዝ የወሰደው እርምጃ ከሰላም ስምምነቱ ወይም ግጭቱን ለማቆም ከተደረሰው ስምምነት እንዲገኙ ከሚጠበቁ ጉዳዮች አንዱና ትልቁ እመርታ መሆኑ ግልጽ ነው። በጊዜያዊው የክልሉ አስተዳደር ውስጥ በህጋዊ መልኩ እንዲሳተፍ ያስችለዋል። ይከተላል ብለን በምንጠብቀው ክልላዊ ምርጫም እንዲሳተፍና ይበልጥ ልባዊ ንግግሮችን ማድረግ ያስችላል። በተጨማሪም ለህወሓት፣ ለትግራይ ተዋጊዎች፣ ለህወሓት መሪዎችና አዛዦች እንዲሁም ታጋዮች ደህንነት ዋስትና ተስፋ እንዲኖር ያግዛል።
ባለፈው የጥቅምት ወር መገባደጃ የተፈረመው የሰላም ስምምነት ቁጥሩ ከ5 ሚሊዮን በላይ ለሚሆነው የክልሉ ህዝብ ተቋርጠው የነበሩ የኮሚኒኬሽን፣ የባንክና ሌሎች መሰረታዊ አገልግሎቶች እንዲቀጥሉ አድርጓል። ኢትዮጵያ አሁን ግጭቱ ያስከተለውን ውድመት መልሶ ለመገንባት የ20 ቢሊዮን ዶላር ወጪ የሚጠይቅ ስራ ይጠብቃታል ተብሏል። በዓለም አቀፍ የዲሞክራሲና የምርጫ ጉዳዮች ተቋም ከፍተኛ አማካሪው ዶክተር አደም ካሴ ትላንቱን የኢትዮጵያ ፓርላማ እርምጃ ወሳኝ ምዕራፍ ብለውታል። ሊደረስባቸው የሚገቡ ሌሎች ብዙ ስራዎች መኖራቸውንም አውስተዋል።
Still a work in progress. As you know, the removal of the terrorism designation is
አሁንም በሂደት ላይ ነው። እንደምታውቁት ከሽብርተኝነት ዝርዝር የማውጣቱ እርምጃ ወሳኝ ምዕራፍ ነው። ሆኖም አሁንም ገና ሊደረስባቸው የሚገቡ ሌሎች ብዙ ምዕራፎች አሉ። ከዚህ አንጻር አላማውን ለማሳካት የሰላም ስምምነቱ እንዲጎለብቱ በሚያግዛቸው ተቋማት ዙሪያ መስራታችንን እንቀጥላለን። ደግሞም የተወሰነ ትዕግስትም ሊኖረን ይገባል። በተለይም ደግሞ ነገሮች እየተካሄዱ ያሉበት አቅጣጫ ስምምነቱ በሙሉ ወደሚተገበርበት እስከሆነ ድረስ።
የተሐድሶ ሂደቱን ዳግም ማንቀሳቀስ ለማስፈለጉ የተናገሩት ደግሞ የደህንነት ጉዳዮች አጥኚው ዶክተር ሰሚር ዩሱፍ ናቸው።
በሀገሪቱ ያለውን የፖለቲካ ተሐድሶ ሂደት በአዲስ ኃይል እንዲንቀሳቀስ ማድረግ ወይም ማነቃቃት አለብን። እንደ አውሮፓውያን አቆጣጠር በ2018 የታየው በጣም አስደናቂ ነበር። ነገር ግን አሁን በመጠኑ ደብዝዟል። ስለሆነም ዳግም ወደዚያ የተሐድሶ ሂደት ተመልሰን ኢትዮጵያን ወደ ሀዲዷ ለመመለስ መሞከር ያለብን ጊዜ አሁን ነው። የዲሞክራሲያዊ ስርዓት ግንባታ ሂደቱንም እንዲሁ። ምክንያቱም እንደምታውቁት ፖለቲካችን ላይ ማሻሻያ ማድረግ የአንዳንድ ችግሮቻችንን መንስኤዎች ለመፍታት ዘለቂታ ይኖረዋል።
በያዝነው ሳምንት መጀመሪያ ላይ ዩናይትድ ስቴትስ በግጭቱ ውስጥ ያሉ ሁሉም ወገኖች የጦር ወንጀልና በሰብዕና ላይ የተነጣጠረ ወንጀል መፈጸማቸውን አረጋግጫለሁ ማለቷ ይታወሳል። የኢትዮጵያ ውጭ ጉዳይ ሚኒስቴር በበኩሉ የዩናይትድ ስቴትሱን መግለጫ የፈቀዱትን መርጦ የተደረገ ያልተገባና ነገሮችን የሚያባብስ ሲል መተቸቱ ይታወሳል። ክብራትና ክብራን አድማጭ ተመልካቾቻችን፣ ተከታዩም ርዕስ ከተያያዥ ጉዳዮች ጋር የሚያቆየን ነው። የኢዜማ የህወሓትን ከሽብርተኝነት መሰረዝ አጥብቆ እንደሚቃወም ገለጠ ይላል። የሰላም ስምምነቱ ሳይተገበር ህወሓትን ከሽብርተኝነት መሰረዝ ዳግም የሀገር ስጋት የሚሆንበትን እድል እንደ መስጠት የሚቆጠር ነው ሲል ነው ኢዜማ ተቃውሞውን ያሰማው። ፓርቲው ዛሬ ባወጣው መግለጫ ህወሓትን ከሽብርተኝነት መዝገብ እንዲሰረዝ መወሰኑ ታሪክ ይቅር የማይለው ፍርደ ገምድልነት ነው ብሎታል። የኢዜማ ምክትል መሪ የኪነ ህንፃ ባለሙያው ዮሐንስ መኮንን ለአሜሪካ ድምፅ በሰጡት አስተያየት ከሰላም ስምምነቱ ባፈነገጠ መልኩ ህወሓት ከሽብርተኝነት በመሰረዙ ሊከሰት ለሚችለው ችግር ገዢው ፓርቲና መንግስት ኃላፊነቱን ይወስዳሉ ነው ያሉት። የአማራ ብሔራዊ ንቅናቄ አብንም እንዲሁ ውሳኔውን በመቃወም መግለጫ አውጥቷል። ህወሓትን ከሽብርተኝነት ለመሰረዝ ትላንት በተካሄደው ተወካዮች ምክር ቤት ስብሰባ ላይ የተለያዩ ተቃውሞዎች የተሰነዘሩ ሲሆን አምባሳደር ሬድዋን ሁሴን በሰጡት ምላሽ ህወሓትን ከሽብርተኝነት የመሰረዝ ተግባር የሰላም ስምምነቱ አካል መሆኑንና ህወሓትም ለዚህ የሚያበቃውን እርምጃ እየወሰደ ነው ብለዋል። ኬኔዲ አባተን የተከታተለው።
ህወሓት ከሽብርተኝነት ዝርዝር እንዲነሳ የህዝብ ተወካዮች ምክር ቤት ትናንት መጋቢት 13 ያሳለፈው ውሳኔ ከተለያዩ ተቃዋሚ ፖለቲካ ፓርቲዎች ተቃውሞ እየገጠመው ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትናንት ባወጣው መግለጫ የህወሓት ከሽብርተኝነት መሰረዝ ዘላቂ ሰላምን፣ እፎይታንና ቅቡልነትን የሚያመጣ አይደለም ሲል ውሳኔውን በጽኑ እንደሚቃወም አስታውቋል። ስለ መግለጫው ማብራሪያ የሰጡን የኢዜማ ምክትል መሪ አርክቴክት ዮሐንስ መኮንን ህወሓት ከሽብርተኝነት እንዲነሳ ምክር ቤቱ በአብላጫ ድምጽ ያሳለፈውን ውሳኔ የተቃወሙበትን ምክንያት አስረድተዋል።
የህወሓት ከሽብርተኝነት መዝገብ ላይ የተነሳበት መንገድ በዋነኛነት መርህን የጣሰ ነው ከሚል እምነት ነው የሚነሳው። የፕሪቶሪያው ስምምነት እንደተገለጸው በሁለቱም ተዋዋይ ወገኖች ወይም ተደራዳሪ ወገኖች ያስቀመጣቸው ግዴታዎች ነበሩ። ከዚህ አንጻር በኢትዮጵያ መንግስት በኩል አብዛኛው ግዴታዎቹን እንደተወጣ እናውቃለን። ለምሳሌ ያለ ገደብ እርዳታ እንዲገባ፣ የታጠቁ ኃይሎች ከዛ አካባቢ እንዲወጡ፣ ወይንም ሌሎች አካላት በሙሉ የጦርነቱ ተዋንያን የነበሩ እየወጡ የመከላከያ ሰራዊት የሀገሪቱ መከላከያ ሰራዊት አካባቢውን እንዲቆጣጠር የተደረገው ስምምነት በአብዛኛው በመንግስት በኩል ከግማሽ መንገድ በላይ እንደሄደ እናውቃለን። ይሁን እንጂ በዛኛው ወገን በኩል በተለይ በህወሓት በኩል በአንድ ወር ውስጥ ሙሉ ትጥቅ እንዲፈታ ከባድ ሆነ ቀላል መሳሪያዎችን በሙሉ ትጥቁን እንዲፈታና በኃይል ይዟቸው የቆዩ አካባቢዎችን በሙሉ ለመከላከያ ሰራዊት እንዲያስረክብ ውል መግባቱ ይታወቃል። ይሄንን የምናረጋግጥበት መንገድ አልነበረም። ለምሳሌ የህዝብ ተወካዮች ምክር ቤት ይህን መፈጸማቸውን መጠየቅ ነበረበት። አባላቶቻችን ይህን መጠየቅ ነበረባቸው። የተወካዮች ምክር ቤት አባላት ይሄ ባልሆነበት ሁኔታ ከሽብርተኝነት መዝገብ ላይ መፋቅ ምናልባት ሀገራችንን ሌላ አዙሪት ውስጥ ሌላ አዙሪት ቀውስ ውስጥ እንዳያስገባት ከመስጋት የሚመነጭ ነው እንጂ በዋነኛነት የፖለቲካ ልዩነቶች በውይይትና በድርድር መፈታት አለባቸው የሚለው እምነታችንን ቀይረን አይደለም።
ኢዜማ በተወካዮች ምክር ቤት አባል ካላቸው ፓርቲዎች መካከል አንዱ ሲሆን በትናንቱ የምክር ቤቱ ልዩ ስብሰባ ላይ የፓርቲው አባላት ህወሓትን ከሽብርተኝነት ዝርዝር የመሰረዝ የውሳኔ ሀሳብ በመቃወም መሞገታቸውንም አርክቴክት ዮሐንስ ተናግረዋል። በቀጣይነት ሊፈጠሩ ለሚችሉ ችግሮች መንግስት ኃላፊነቱን ይወስዳል ሲሉም ነው የገለጹት። ተቃውሟቸውን ካሰሙ ተቃዋሚ የፖለቲካ ፓርቲዎች መካከል አንዱ የሆነው የአማራ ብሔራዊ ንቅናቄ አብንም ዛሬ ባወጣው መግለጫ ህወሓት ትጥቅ ባልፈታበትና የፕሪቶሪያውን የሰላም ስምምነት አንቀጽ 7(1) በመጣስ በተለያዩ አካባቢዎች አዲስ የታጣቂዎች ምልመላ፣ ስልጠናና የጦርነት ዝግጅት እያደረገ ባለበት ሁኔታ ቡድኑን ከሽብርተኝነት መዝገብ መሰረዝ ኃላፊነት የጎደለው ውሳኔ ነው ሲል ተቃውሞውን ገልጿል። ከአብን የተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ለአሜሪካ ድምጽ በሰጡት አስተያየት ህወሓት ከሽብርተኝነት መሰረዙ ራሱን ለሌላ ጥቃት እንዲያዘጋጅ ተጨማሪ አቅም የሚፈጥርለት ነው በማለት ውሳኔውን ወቅቱን ያልጠበቀና ታሪካዊ ስህተት ሲሉ መተቸታቸውን ትናንት መዘገባችን ይታወሳል። ከህዋት ወገን አስተያየታቸውን የሰጡን የፓርቲው ያደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረ ጻድቃን በበኩላቸው ፓርቲያቸው ከአሸባሪ ድርጅቶች ስም ዝርዝር መውጣቱ በህዝቡ ላይ ይደርስ ነበር ያሉት በደል እንዲቃለልና ህዝቡ እንዲካስ የሚያስችል ስለመሆኑ እንዲሁም ፓርቲው ፖለቲካዊ እንቅስቃሴውን ያለገደብ እንዲፈጽም የሚያግዝ እንደሆነ መግለጻቸውንም በትናንቱ ዘገባችን አካተናል። ትናንት በተካሄደው የተወካዮች ምክር ቤት ልዩ ስብሰባ ላይ በአንድ በኩል የገዢው ፓርቲ ብልጽግና አባላትን ጨምሮ የተለያዩ የምክር ቤቱ አባላት ህውሃትን ከሽብርተኝነት ለማንሳት አሁን ጊዜው አይደለም በማለት ተቃውሞ ሲሰነዝሩ፣ በሌላ በኩል ደግሞ ፓርቲው ከሽብርተኝነት መነሳቱ ለሀገሪቱ ጠቃሚ መሆኑን በመግለጽ አስተያየታቸውን የሰጡ አሉ። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን ከምክር ቤቱ አባላት ለተነሱ ጥያቄዎች ማብራሪያ በሰጡበት ወቅት ህውሃት በሰላም ስምምነቱ መሰረት የተለያዩ እርምጃዎችን እየወሰደ መሆኑን ከሽብርተኝነት ለመሰረዙ በምክንያትነት ጠቅሰዋል።
የፍረጃው መነሳት ጉዳይ የሰላም ስምምነቱ ማሳረጊያ ማብሰሪያ አይደለም። የሰላም ስምምነቱ አንድ አካልና እሱን ማስፈጸሚያም ጭምር ነው። ስለዚህ የሰላም ስምምነቱን ደግፌ ነበር የሚል ሰው ይህን ፍረጃ መደገፍ አለበት ማለት ነው። ምክንያቱም የእሱ አንድ አካል ስለሆነ እሱን ማሳካያ መሳሪያ ስለሆነ ምርጫ ቦርድ ወረቀት አዳይ ነው፣ ሌላ ምንም ስራ የለውም ካሉበት ወጥቶ ምርጫ ቦርድ ይመራው ምርጫ እናካሄዳለን ብለዋል። በስድስት ወር ይሁን በአንድ አመት ይሁን በአራት ወር ይሁን አብረን እናየዋለን። እኛ በምንሰጠው ደግሞ የተሻለ ነገር ነው እሱ ሊመጣ የሚችለው። ቀጥሎ ያለው ላይ የትግራይ አስተዳደር ምን መሰረተው እኛ ነን፣ ትግራይ ለራሱ ብቻ ነው ማድረግ የሚችለው ከሚልበት ወጥቶ ኢንክሉሲቭ ታደርጋለህ ታካታለህ ተብሏል፣ አካቷል። ከዚህ ፊት ቴሌፍ ያባራቸው ፐርጅ ያደረጋቸው አንጃ የነበሩ ሰዎች አሉበት፣ ነጻ ምሁራን አሉበት፣ በራሱ ቴሌፍ ወጣቶች አሉበት። ያቀረቡት እጩ ነው እኛ እንመርጥላቸዋለን እና እኛ እንመርጣቸዋለን ከምልበት ተወጥቶ እገሌ ቢሆን የተሻለ ያቀራርበን ይሆናል እና ፌደራል መንግስት ተቀብሎ ፕራይምስሩ ተቀብሎ ያጸድቆልን ብለው ነው የላኩት። ከዚህ በላይ ታዲያ መተማመን ምንድን ነው ያለው? የኢትዮጵያ አንድነትን ተቀብሏል። የትግራይ መከላከያ ሰራዊት የሚባል ነገር ነጻነትን ታሳቢ አድርጎ የሚደረግ ስም ስለሆነ እሱን መውረድ አለባቸው ተብለው ታጣቂ ብቻ ነን ብለው ፈርመዋል። መከላከያ ሰራዊት መቀሌን ጨምሮ የትኛም ቦታ ላይ ሰፍሯል። ከባድ መሳሪያዎችን መውሰድ የተቻለውን ያክል ወስደዋል።
በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 2015 ዓ.ም በደቡብ አፍሪካ በተደረሰው የሰላም ስምምነት አንቀጽ 7 ላይ ህወሓት በተወካዮች ምክር ቤት ከተወሰነበት የሽብርተኝነት ፍረጃ እንዲነሳ የፌዴራሉ መንግስት ኃላፊነቱን እንዲወጣ ይደነግጋል። የህዝብ ተወካዮች ምክር ቤትም ትናንት ባደረገው ልዩ ስብሰባ በ61 ተቃውሞና በ5 ድምጽ ተአቅቦ በአብላጫ ድምጽ ህወሓት ከሽብር ዝርዝር ውስጥ እንዲነሳ ወስኗል። ውሳኔውን ተከትሎ በዛሬው ዕለት ደግሞ ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አድርገው መሾማቸው ታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ክብራትና ክብራን አድማጮቻችን፣ ተከታዩ የመጽሔት ርዕስ ደግሞ ወደ ደብረ ብርሃን ይወስደናል። በደብረ ብርሃን ከተማ የሰፈሩ ተፈናቃዮች እርዳታ አላገኘንም ያሉበትን ጥያቄ ይመለከታል። ከኦሮሚያ ክልል በዋናነትም ከወለጋና ምስራቅ ሸዋ አካባቢዎች ተፈናቅለው ደብረ ብርሃን መጠለያ ጣቢያ የሰፈሩት ተፈናቃዮች እየጣለ ባለው የበልግ ዝናብ ምክንያት ችግራቸው መባባሱን ገልጠዋል። የተፈናቃዮቹ በቂ ምግብ አለማግኘት፣ አልባሳት በሌለበት እየዘነበ ያለው ዝናብ ሌላ ችግር ሆኖብናል ነው ያሉት። 30 ሺህ የሚደርሱ ተፈናቃዮች ከሁለት ካምፖች እንዲሁም በአራት አነስተኛ ማረፊያዎች ላይ ማቆየቱን የሚያስረዳው የደብረ ብርሃን ከተማ አስተዳደር ተፈናቃዮቹን ለማስተናገድ ደረጃውን የጠበቀ መጠለያ ካምፕ አለመኖሩንም አመልክቷል። ተፈናቃዮቹን ለማስተናገድ ከአቅሙ በላይ እንደሆነ ደጋግሞ ቢያሳውቅም የተሰጠው ትኩረት ግን አናሳ መሆኑንም አክሎ ገልጿል። መስፍን አራጌ ተከታትሎታል።
ወይዘሮ ምሳያሊ ወለጋ ባኮ አካባቢ ነው ተወልደው ያደጉት። ትዳር ይዘው ልጆችና ሀብት ያፈሩትም እዚያው መሆኑን ይናገራሉ።
አንዷ ወደ 10 ዓመት ናት፣ አንዷ 9 ዓመት ላይ ናት። አሁን ያስ ደግሞ ገና 10 ወር ልጅ ነው። በእርሻ ነው የምንኖረው። ሰው ሲገደልብን፣ ንብረታችን ሲዘረፍ፣ በቃ እኛም ለነፍሳችን ብለን ወደዚህ መጣን። ብንመጣም ዝም ያው ችግር ላይ ወደን።
ወይዘሮዋ በአካባቢያቸው በተፈጠረው የጸጥታ ችግር የሚያጠቡትን የ10 ወር ህፃን ጨምሮ ከሶስት ልጆቻቸው ከባለቤታቸው ከወላጅ እናትና አባታቸው ጋር ተፈናቅለው ደብረ ብርሃን ከተማ ከገቡ 15 ቀናት እንደሆናቸው አስረድተዋል።
ብለን ሜዳ ላይ ነው ያለነው። ይሄው 3 ሳምንታችን ያው ምግብ ሰው እየተሰጠ ነው።
ሰው ነው የሚረዳችሁ ምግብ ማለት ነው?
አዎ። መተኛ የለንም ፍራሽ የለንም ብለን ሜዳ ላይ ነው ያው ችግር ላይ ነው ያለነው። ምራብ ላይ ነው ዝም ብለን አልሐምዱሊላህ ያን የተቀመጥነው።
በተመሳሳይ ሁኔታ ከ3 ወራት በፊት ከወለጋ ባኳ አካባቢ ተፈናቅለው ደብረ ብርሃን የመጡት የ70 አመቱ መሐመድ ዳውድ እሳቸውም ተወልደው ያደጉት ባኳ አካባቢ እንደሆነ ይናገራሉ።
ቤታችንም ተዘረፈ ንብረታችንም ተዘረፈ ሲጠፋን መጣ። ሄዳችንን ለማምለጥ ብለን ነው የመጣነው። ዝም ብለን መጣ ችግር ላይ ወደቀ።
ከአምስት ልጆቻቸውና ከትዳር አጋራቸው ጋር ተፈናቅለው ደብረ ብርሃን የደረሱት የእድሜ ባለጸጋው አስተያየት ሰጪ ደብረ ብርሃን ከመጡ በኋላም እርዳታ አለማግኘታቸውን ተናግረዋል።
የምንበላው የለንም ችግር ላይ ነው ያለን። ያገኘነው ነገር የለንም ዝም ብለን ነው የምንጉላለው።
ዝናብ እየዘነበ ነው። ምን ውስጥ ነው የተጠለላችሁት?
እኛ ያለ ነው እብርጅ ላይ ከእንዲያው ምንም እየለበት ነው ያለ ነው።
በከተማ አስተዳደሩ የተፈናቃዮች ጉዳይ ኮሚቴ አባል አንተነህ ገብረ እግዚአብሔር በቅርቡ ለመጡት ተፈናቃዮች እርዳታ አለመከፋፈሉን አረጋግጠዋል።
5000 ምናምን የሚሆኑ የህብረተሰብ ክፍሎች አሉ አሁን ከጥር ወዲህ የመጡት ማለት ነው። እስካሁን አልተሰጣቸውም።
በኦሮሚያ ክልል ምዕራብ ሸዋ ዳኖ አካባቢ ተወልደው ማደጋቸውን የሚናገሩት ጌት እየደርቤ የተባሉ ሌላው ተፈናቃይ ተወልደው ባደጉበት አካባቢ የራሳቸውን ሆቴል ከፍተው እየተዳደሩ እንደነበር ገልጸዋል።
እኔ አሁን ነጋዴ ነኝ። ሆቴል ነበረኝ፣ ብዙ ንብረት ነበረኝ። ምንም በማናውቀው በፖለቲካ ትርክት በመንግስት ላይ አመፀኞች አይደለንም። መንግስት የሚለንን የምናደርግ ነን። አካባቢ ህብረተሰብ ተስማምተን የምንኖር ነን። እኛ ምንም በማናውቀው ነገር ነው ሀብት ንብረታችን ተዘርፎ ሰው ተገሎ በቁም ሰው ተቃጥሏል። እንደዚያ ሆኖ ነው እኛ ከዛ የወጣ ነው።
በአካባቢው በተፈጠረው የጸጥታ ችግር 4 ልጆቼን ይዤ ደብረ ብርሃን ከመጣሁ አመት አልፎኛል የሚሉት ጌትዬ አሁን እርዳታ ጠባቂ መሆናቸውን ጠቅሰዋል።
እስካሁን ከመንግስትም ወጥ የሆነ እርዳታ እየተሰጠ አይደለም ያለው። በወር 15 ኪሎ ስንዴ ለአንድ ሰው ይሰጥ ነበር። እሱም ጊዜውን ጠብቆ እየተሰጠ አይደለም። በዛ ላይ በቂ መጠለያ የለም፣ ፍራሽ የለም።
በተለይ በቅርቡ የሚዘንበው ዝናብ ከአካባቢው ውርጫማነት ጋር ተደማምሮ ተፈናቃዩ ላይ ተጽዕኖ መፍጠሩን አስረድተዋል።
በጣም ዝናብ እየወረደባቸው ሽራ ስለሆነ ከስርም ከላይም እየወረደባቸው ያሉ ሰዎች አሉ። 3000 የሚሆን ሰው ውጭ ላይ እንዲህ ሜዳ ላይ ነበረ። ቤት የሚባል ድርጅት ሸራዎች ወጥሮ ትናንትና የተወሰኑትን ሰዎች ችግር ሊቀር ትችሏል። ሌሎቹ ግን አሁንም በውጭ በሜዳ ላይ ናቸዋል።
የደብረ ብርሃን ከተማ ከንቲባ ጽህፈት ቤት ኃላፊ ጸጋዬ በየነ ከተማዋ መቀበል ከምትችለው በላይ ተፈናቃዮችን እያስተናገደች መሆኑን ይገልጻሉ።
ከ2010 ዓ.ም ጀምሮ በተለያዩ የኦሮሚያ ክልል በነበሩት ግጭቶችና አለመግባባቶች ከቤት ንብረታቸው እየተፈናቀሉ የሚመጡ ዜጎች ነበሩ። በተለይ ላለፉት 2 ዓመታት ደግሞ ከእለት እለት ቁጥራቸው በከፍተኛ ሁኔታ እየጨመረ የመጣበት ሂደት አለ። እንደ ከተማ አስተዳደር ከ25-30 ሺህ ዜጎች ተጠልለው ይገኛሉ።
ተፈናቃዮቹን ከግለሰብ ንብረት አውጥቶ ከከተማ አስተዳደሩ በተገኘ ቦታ ላይ የመጠለያ ካምፕ ገንብቶ ለማስፈር እንቅስቃሴ ቢጀመርም ከቁጥራቸው ብዛት አንጻር ሊይዝ የሚችለው የተወሰኑትን እንደሆነ ኃላፊው ጠቅሰዋል።
ከተማዋ በኢንቨስትመንት እየሰፋች ያለች ከመሆኗ ጋር ተያይዞ በቂ መጠለያና መሬት አላገኘንም። ይሄ 20 ሺህ ምናምን የሚሆነው 2 ካምፕ ላይ ነው ያለው። ይሄ 2 ካምፕ ደግሞ ለግለሰቦች ለኢንዱስትሪ ሼድ የሰሩት ነው እና አሁን ጊዜው እየቆየ ከመሄዱ ጋር ተያይዞ አስለቅቁልን የሚል ጥያቄ ከእለት እለት እየገፋ መጥቷል። በዚሁ የሚቀጥሉ ከሆነና የማይመለሱ ከሆነ እነኛ ኢንዱስትሪዎች አንድም ኢንዱስትሪ ማዳከም ነው፣ ሁለትም እየኖሩ ያሉት ሰው ልጅ ሊኖርበት ከሚችል በጣም በወረደ እና በታች በሚያሳዝን ሁኔታ ነው እየኖሩ ያሉት። አሁን እንኳን የሰሞኑ ዝናብ ብዙ ነገሮች የታዩበት ሂደት ነው። አካባቢው ቀዝቀዝ ይላል። የምግብ የአልባሳት የመሳሰሉ ድጋፎች ከዚህ በፊት እንደነበሩት እየቀጠሉ አይደለም።
የከተማ አስተዳደሩ የተፈናቃዮች ጉዳይ ኮሚቴ አባል አንተነህ ገብረ እግዚአብሔር ግን ለተፈናቃዮቹ ተገቢው ትኩረት አልተሰጠም ባይ ናቸው።
በክልልም በፌደራል ደረጃ እዚህ የኦሮሚያ ተፈናቃዮች ወለጋ ላይ ምን እንደተፈጠረ ይታወቃል። ደብረ ብርሃን በጣም በርካታ ተፈናቃይ እንዳለ ክልሉ ፌደራሉም ያውቃል። የሚሰጠው ትኩረት አናሳ ነው። በጣም በርካታ ህዝብ አይተዋል። በግንባር ከፍተኛ አመራሮች፣ የክልል አመራሮች መጥተው ነበር። አሁን ከ2 ወር በፊት የፌደራል አመራሮች መጥተው ነበር። ሚኒስቴሮች አይተዋል። የተሰጠው ትኩረት አናሳ በመሆኑ ችግሩ ከጊዜ ወደ ጊዜ ለሰዎችም ለእኛም ለከተማ አስተዳደሩ በጣም ከባድ ነው። ያ ሳይበቃ ደግሞ ከአዲስ አበባ ህገወጥ በሚል ሰበብ ተለይቶ በሚደረግ የቤት ፈረሳ ሂደት በጣም በርካታ ሰው እየመጣ ነው። የዚህኛው ችግር ሳይቀረፍ
ህገወጥ በሚል በተወሰደው ቤቶችን የማፍረስ እንቅስቃሴ ከአዲስ አበባና ዙሪያው አካባቢ ተፈናቅለው የመጡ ከ3000 የሚበልጡ ሰዎች ወደ ከተማዋ መግባታቸውም ከተማዋ ያለባትን ችግር አባብሶታል። እንደ አቶ አንተነህ። ውጭ ያደሩ ነው ስለተባሉት ተፈናቃዮች አስተያየታቸውን የሰጡት አቶ ጸጋይ በበኩላቸው
ውጭ ያደሩ ስንል ደረጃውን የጠበቀ ለመጠለያ የሚሆን ድንኳን አልሆንም የሚል ነው እንጂ አሉ፣ በቂ ድንኳኖች አሉ እና እዛ ውስጥ ገብተዋል። ከዚህ የከፋ ረሃብና አደጋ ከመፈጠሩ በፊት የምግብ፣ የአልባሳት፣ የማብሰያ ቁሳቁስ፣ የንጽህና መጠበቂያ እቃዎች የመሳሰሉትን አቅም በፈቀደ መጠን በጋራም ሆነ በተናጠል ሊደግፉ የሚችሉ ወገኖች በሀገር ውስጥም በውጭም ካሉ በዚሁ አጋጣሚ ከተማ አስተዳደራችን ጥሪውን አስተላልፏል።
ቻይና በሚባል መጠለያ ካምፕ ውስጥ መሆናቸውን የሚናገሩት ተፈናቃይ ጌትዬ በሌላ መጠለያ ካምፕ ውስጥ የጤና ችግር እየተፈጠረ መሆኑን ገልጸዋል።
እኛ ካምፕ ላይ አልጀመረም ዜሮ ሰባት የሚባለው ወይንሽት የሚባለው ካምፕ ላይ ተቅማጥ ጀምሯል።
አቶ ጸጋዬ ተንቀሳቃሽ ሕክምና ቡድን ስላለ አስፈላጊው ክትትልና ሕክምና እንደሚሰጥ አመልክተዋል።
በእርግጥ በዚህም ያህል ሕዝብ በጋራ እየኖረ አይኖርም የሚል ማረጋገጫ መስጠት ባይችልም አሁን በምትለው ደረጃ ደግሞ የሰማሁት መረጃ ለጊዜ የለኝ። አንድ ሼድ ውስጥ 12,000 አንድ ሌላ መጠለያ ጣቢያ ውስጥ 8,000 ሰው ይኖራል ስንል እንዴት እንደሚኖሩ መግለጽ ይከብዳል። በጣም ተጨናንቀው ተፋፍገው ከምነግር በላይ ነው የሚኖሩት። ግብረሰናይ ድርጅቶች በጤና ላይ የሚሰሩ አሉ፣ አንዳንድ ድጋፎች ይመጣሉ፣ ግን አሁንም ድጋፎቹ በዘርፉ በቂ አይደሉም።
ከትናንት በስቲያ የወጣው የተባበሩት መንግስታት ሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ ሪፖርት እንደሚያስረዳው በአማራ ክልል የሚደረገው የእርዳታ ተደራሽነት እየተሻሻለ ቢመጣም ከኦሮሚያ ክልል ተፈናቅለው ወደ መጠለያ ካምፖች በሚዘልቁና የነበሩበት ቀያቸው ባለማገገሙ ወደ መጠለያ ጣቢያ በሚመለሱ በርካታ ሰዎች ምክንያት ሰብአዊ ሁኔታውና እንቅስቃሴው ላይ ተጽዕኖ አሳድሯል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። በተከታዩ ርዕስ ደግሞ አድማጭ ተመልካቾቻችን ወደ ደቡብ ኢትዮጵያ እናቀናለን። በደቡብ ክልል በተከሰተው ድርቅ ሳቢያ ቁጥራቸው የበዙ ልጆች ትምህርታቸውን መቀጠል ያለመቻላቸውን ወላጆች ተናገሩ። በድርቁ የተነሳ በኮንሶ ዞን ብቻ 13,000 በላይ የሚሆኑ ሕጻናት ትምህርት ማቋረጣቸውን የዞኑ አደጋ ስጋት ስራ አመራር አስተባባሪና የግብርና ጽህፈት ቤት ተናገረ። ከነኚህም ውስጥ 5,000 ያህል ተማሪዎች በትምህርት ቤት ምግብ ፕሮግራም በመካተታቸው ወደ ትምህርት መመለሳቸውን አመልክቷል። የክልሉ ትምህርት ቢሮ ድርቁ በትምህርት ላይ ያደረሰውን ተጽዕኖ የሚታወቅ ቢሆንም በዚህ ሳቢያ ግን ትምህርቱ በዚህ ልክ የተቋረጠ ተማሪ መኖሩን አመልክተዋል። ይሁን እንጂ 270,000 ተማሪዎች በትምህርት ቤት ምግብ እየተደገፉ መሆናቸው ተነግሯል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ያደረሰን።
በደቡብ ክልል የተከሰተው ድርቅ የምግብ እጥረት በማስከተሉ ልጆች ስለሚርባቸውና ስለሚደክማቸው ትምህርታቸው ላይ ጫና አሳድሯል ሲሉ አስተያየታቸውን ለአሜሪካ ድምፅ የሰጡ የክልሉ ነዋሪዎች ተናግሯል። የደራሼ ልዩ ወረዳ ነዋሪ አቶ ተፈራ ተክሌም ቁጥራቸው የበዙ ልጆች ትምህርታቸውን መቀጠል እንዳልቻሉ ተናግሯል።
ትምህርት ያው ይማራሉ፣ ግን ያው በራብም መዶ አንዳንድ በቃል አይደለም፣ በራብም የሚቀሩ አሉ፣ እዛም መዶ የሚከታተሉ አሉ። ግን ያው በጣም ችግር አለ፣ በጣም ረሃብ አለ።
በክልሉ ለዓመታት በተከታታይነት በተከሰተው ድርቅ በሚሊዮን የሚቆጠሩ ዜጎች ለአስቸኳይ ጊዜ የምግብ እርዳታ መጋለጣቸውን የአሜሪካ ድምፅ አርሶና አርብቶ አደሮችን እንዲሁም የልዩ ወረዳ የዞንና የክልል ባለስልጣናትን ጠቅሶ ዘግቧል። ድርቁ ካስከተለው ኢኮኖሚያዊ ችግር ባለፈም ማህበራዊ ህይወትን ተፈታትኗል ሲሉ የኮንሶ ዞን ነዋሪ አቶ ካሳውን ገለቦ ተናግሯል። ድርቁን ተከትሎ ለረሃብ የተጋለጠው ማህበረሰብ ልጁን ማስተማር የቻለ አይደለም ብሏል።
የሚበላ ነገር ከሌለ ሰው ምን አድርጎ ሄዶ ይማር የሚል ነገርም አለ። እዛ ምክንያት ጫና አለ። ድርቁ ያው ተማሪዎች ድርቁ የተነሳ አንዳንድ ቦታ ላይ ትምህርታቸውን በስራ የተከታተሉ አይደለም። ምን መንግስት ያደረገ ያለው እንትን የሆነ እርዳታ ነገር በዛ ምክንያት ነው። አሁን ተማሪዎች የሆነ እንዲ ነው ብስኩት ነገር ነው መሰለኝ እንትን የሚያከፋፍሉት በዛ ምክንያት ነው። ተማሪ ለመሳብ ያክል የተደረገ ጥረት ማለት ነው። በዛ ምክንያት ነው አሁን ተማሪ በብዛት ትምህርታቸውን ሄደው የሚከታተሉት።
አሁን በክልሉ ያለው ድርቅ ባለፉት 40 ዓመታት ውስጥ ያልታየ ነው ሲሉም እድሜያቸውን እየጠቀሱ ያስረዳሉም። ሳርና ውሃ በመድረቁ ከብቶቻቸው ስለሞቱባቸው፣ ጨቅላ ሕፃናት የሚያጠጧቸውን ወተት እንዳጡ፣ ከዚህ የተነሳ አካላዊ እድገታቸው ጥሩ አለመሆኑን፣ መክሳታቸውና መቀንጨራቸውን ጭምር አስረድተዋል። አርሶ አደሮቹ ከክልሉ መንግሥት በተጨማሪም የአካባቢ ተወላጆችና ግለሰቦች መጠነኛ እርዳታ ቢያደርጉም ከተከሰተው ድርቅ አንጻር የተጎዱ ዜጎችን ለመርዳት የሚችል በቂ ሰብአዊ ድጋፍ አልተደረገም ይላሉም። ድርቁ ከተባባሰባቸው አካባቢዎች ውስጥ የኮንሶ ዞን አንዱ ሲሆን በዞኑ ከ227000 በላይ ዜጎች ያስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ተገልጧል። ከነዚህ ውስጥ 137000 ዜጎች ደግሞ የሚበሉት የሌላቸው ናቸው ተብሏል። በድርቁ ምክንያትም ተማሪዎች ትምህርታቸውን ማቋረጣቸውንም የዞኑ የግብርና መምሪያ ኃላፊ አቶ ከፈነ ተቻሮ ተናግሯል።
ድርቁ እንግዲህ በትምህርት ላይ ያለው በ13303 ተማሪ ዝቅተኛ።
የደቡብ ክልል ትምህርት ቢሮ ኃላፊ ዶክተር ዲላሞ ኦተረ በበኩላቸው በክልሉ የተከሰተው ድርቅ በትምህርት ላይ አሳድሯል ያሉትን ጫና ተናግሯል። ዶክተር ዲላሞ ያደረሰውን ጫና ሲናገሩ በዚህ ምክንያት ትምህርቱን ያቋረጠ ተማሪ ስለመኖሩ አልገመገምም ሲሉ ገልጧል።
የተማሪዎቹ ህይወት እኮ ከቤተሰብ ነው የሚጀምረው። ቤተሰብ አካባቢ ላይ ድርቁ ካለ ያ ድርቅ በትምህርት ስርዓቱ ላይ አሉታዊ ጫና ይፈጥራል። በዚህ መልኩ ሊገለጽ የሚችሉ ቁጥሮች አሉ። አሁን በዚህ ወቅት ላይ ይህን ያህል ተማሪ በድርቅ ምክንያት አቋርጧል የሚል ነገር የለም በዛ ሌቨል። ግን ችግሩ ሲቨር እንደሆነ የውሃ እጥረት እንዳለ፣ የመኖ እጥረት እንዳለ፣ የሰውም ህይወት ላይ ጉዳት እንዳለ በተወሰነ ደረጃ ለማየት የሞከርንበት ሁኔታ አለ።
የቢሮ ኃላፊ ዶክተር ዲላሞ ይህንን ይበሉ እንጂ በኮንሶ ዞን ብቻ ከ14000 በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን አቶ ከፈነ ተናግሯል። ከእነዚህም ውስጥ ለ5000 ተማሪዎች የትምህርት ቤት ምገባ በቅርቡ ተጀምሮ ወደ ትምህርት ቤታቸው መሄድ ጀምሯል ብሏል።
ከዛ በኋላ የተወሰነ ትምህርት ቤት ለምገባ ሲጀምር እስከ ባለፈው የካቲት 30 ድረስ የነበረው 7994 ተማሪ ከትምህርት ገበታ ውጭ መሆኑም አሁንም የሚያሳይ ነጥቦች አሉ። እነዚህ ዋና ከትምህርት ገበታ ውጭ መሆን የምግብ አቅርቦት በቤተሰብ ደረጃ አለመኖር ተማሪንም ጎድቷል። ተማሪ በስነ ልቦናም ዝግጁ አልነበረ። ምክንያቱም ትምህርት ቤት ይደርሳል ይሄደም እንኳን ግን የተለያዩ ተማሪ እንትን ማድረግ ስላልቻለ በአቀባበር ላይ ክፍተት አለ የሚል ነገር ነው ለማወቅ የፈለግኩት።
ዶክተር ድራሞ ግን ይህንን አይቀበሉትም።
አንዳንድ ቦታ ላይ እርዳታ እንዲመጣ ከመፈለግ አንጻር ተማሪ አቋርጠዋል፣ ትምህርት ቤቶች ተዘግተዋል የሚባል እኛም ጋር ይደርሳል በሶሻል ሚዲያ በማህበራዊ ሚዲያዎች ላይ። እሱ በዛ ልክ አይደለም። እኛ ምንድነው ቅድም ያልኩት የስኩል ፊሊንጉ ሁሉም አካባቢ አይደለም፣ በክልላችን ባለ ሁሉም የትምህርት ቤቶች ላይ ሳይሆን ችግሩ ስፋት በሆነበት ሲቨር በሆነበት ጉዳት ባለባቸው አካባቢ ድርቁ በጣም ጎልቶ በሚታይባቸው አካባቢዎች ላይ ነው ይህንን እየሰራን ያለ ነው። እና በዚህ መልኩ ተማሪ አንድም ሁለትም አላቋረጠም እያልን አይደለም። ግን አሁን በሚባለው ልክ የትምህርት ስርዓቱን አቋርጦ የትምህርት ስርዓቱን አናግቶ የመማር ማስተማሩ ተዘናቅፎ ትምህርቶች ተዘግቶ ተማሪ ከትምህርት ወጥቶ የሚባል ነገር እሱ መረጃዎች እኔም ዝም ብሎ ኢንፎርማል ይደርሳል። በዛ ልክ ግን አይደለም። እኔ እያልኩ ያለሁት ምንድን ነው ድርቁ ለምሳሌ ኮንሶ ላይ ቅድም እንዳልኩ በጣም ሲሪየስ ነው። ዝናብ ካልዘነበ አውቶማቲክ ነው።
ዘላቂ መፍትሄ ሲገኝ የትምህርት ቤት የሚገባ ማስጀመር፣ አንዳንድ አካባቢ ደግሞ ማስቀጠል ነው ሲሉም ተናግሯል።
ከ270000 በላይ ተማሪዎች በዚህ ስርዓት ውስጥ ተጠቃሚ ናቸው። ስኩል ፊዲንግ ፕሮግራም ላይ አጠቃላይ የመንግስት ስራ ኃላፊዎች፣ ዞኖች፣ ወረዳዎች በሙሉ አመራር መጥተው አንዱ ኢሹ የተነሳው በዚህ ጉዳይ ላይ ነው። ስለዚህ አሁን ዝናብ የመምጣቱ አዝማሚያ ስላለ ይህንን ዝናብ ተጠቅመን በአስቸኳይ ወደ ቶሎ ሊደርስ የሚችሉ የግብርና ምርቶች ላይ መሰማራት እንዳለብን፣ ማህበረሰቡን ሞቢላይዝ ማድረግ እንዳለብን፣ የምርትና ምርታማነት እድገት ደረጃውን ለማሳደግ የሚያስችል ስራ መስራት አለብን የሚል ክልል አቀፍ ንቅናቄ ዛሬ ተደርጓል። ይሄ ለትምህርት ስርዓቱ ትልቅ ኢምፕሊኬሽን አሉት።
በደቡብ ክልል ለተከታታይ 4 እና 5 ዓመታት በተከሰተው ድርቅ ምክንያት 3 ሚሊዮን ዜጎች ለአስቸኳይ ጊዜ የምግብ እርዳታ መጋለጣቸውን የክልሉን ባለስልጣናት ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ።
ዮናታንን አመስግኜ ወደ ዓለም አቀፍ ርዕሶች እንሻገራለን። የውሃ ሀብት በአፍሪቃ ሰላምና ጸጥታ ጉዳይ ላይ ያለው ቁልፍ ስፍራ ይላል። በኒውዮርክ የተባበሩት መንግስታት ድርጅት እየተካሄደ ካለው የውሃ ጉባኤ ጎን ለጎን የውሃ ሀብት በአፍሪቃ ሰላምና ጸጥታ በሚል ርዕስ ውይይት ተካሂዷል። ስብሰባውን ያዘጋጁት ፊንላንድ፣ የአፍሪቃ ህብረትና ስዊዘርላንድ እንዲሁም ሴኔጋል መሆናቸውን ጠቅሶ አሶሲየትድ ፕሬስ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች።
ትናንት ረቡዕ በተከፈተው የመንግስታቱ ድርጅት ጉባኤ ጎን በተካሄደ ውይይት ላይ ንግግር ያደረጉት የአፍሪካ ህብረት የፖለቲካ የሰላምና የጸጥታ ጉዳዮች ኮሚሽነሩ ናይጄሪያዊው ባንኮሌ አደዎዬ የውሃ ሀብት የሀገሮች ብሔራዊ ጥቅሞች ላይ ያለውን ስትራቴጂያዊ ቦታ እንዲህ ሲሉ አብራርተዋል።
The strategic importance of water as a primary and secondary source of economic development on a continent.
በአህጉሪቱ ውሃ ዋና የኢኮኖሚ እድገት ምንጭ እንደመሆኑ የአገሮች ብሔራዊ ጥቅም ቀዳሚውን ስፍራ ይይዛል። ውሃ ለሀገሮች ኢኮኖሚም ሆነ ለመረጋጋት አይነተኛ አካል ነው። የውሃ እጥረት ዘርፈ ብዙ ፍላጎቶችን ለማሟላት ሲባል የውሃ ሀብቱን ወደ መቀራመት እያመራ በተለይ በማህበረሰብ ደረጃ የተለያዩ ግጭቶችን የሚቀሰቅስበት ጊዜ አለ።
የአህጉራዊ ህብረት ኮሚሽነር ውሃ በአፍሪካ ሰላምና ጸጥታ በሚል ርዕስ በተካሄደው ስብሰባ ላይ ባሰሙት ንግግር እንደ አውሮፓውያን አቆጣጠር በ2002 ዓመተ ምህረት የአፍሪካ የውሃ ጉዳይ የሚኒስትሮች ጉባኤ የተመሰረተው የውሃ እጥረትና ፉክክር የጸጥታ ችግር መሆኑን በመገንዘብ መሆኑን አስረድተዋል። ትናንት በኒውዮርክ የመንግስታቱ ድርጅት ጉባኤ ጎን የተካሄደው የዚህ ውይይት ዓላማ በውሃ ሀብት አጠቃቀም ረገድ የሚደረጉ ትብብሮች ሰላምና ጸጥታን ለማጎልበት ጥቅም ላይ ሊውሉ እንደሚችሉ አጉልቶ ለማሳየት መሆኑ ተጠቁሟል። ይህንን እውን ለማድረግ ያሉትን እድሎችና ተግዳሮቶች ለመለየትና የአፍሪካ ሀገሮች በቀሰሟቸው ተመክሮች ዙሪያ ሀሳብ ለመለዋወጥም ጭምር መሆኑ ተነግሯል። ስብሰባውን ያዘጋጁት ፊንላንድ፣ የአፍሪካ ህብረት ኮሚሽን፣ ስዊዘርላንድና ሴኔጋል ናቸው። ከተናጋሪዎቹ አንዷ የፊንላንድ የውጭ ጉዳይ ሚኒስትር ደኤታ ጆሃና ሱሙቡሪ ነበሩ።
ዋተር ዲፕሎማሲ as dynamic politically oriented process complements transboundary
ውሃ ተኮር ዲፕሎማሲ በንቃት የሚራመድና ፖለቲካዊ ገጽታም ያለው ሂደት እንደመሆኑ ከውሃ ሀብት ጋር ተያያዥ የሆኑ ውጥረቶችን በመከላከልና በመፍታት ድንበር ተሻጋሪ ትብብሮችን ያግዛል። ፊንላንድ በውሃ ተኮር ሰላምና ጸጥታ ረገድ ለመተባበር ሙያዊ ድጋፍም ለመስጠት ዝግጁ ናት። በአቅም ግንባታ ጥረቶችም እንረዳለን።
የስዊዘርላንድ የተለያዩ ጉዳዮች ትብብር ክፍል ረዳት ዋና ዳይሬክተር የሆኑት ክርስቲያን ፍሩቲገር በበኩላቸው የድንበር ተሻጋሪ ትብብርን ጠቀሜታ በተመለከተ ሲያብራሩ እንዲህ ብለዋል።
Water diplomacy and transboundary water cooperation are of course essential.
የተፈጥሮ ሀብት እየተመናመነ መሄድ መከላከል ከፈለግን ውሃ ተኮር ዲፕሎማሲ፣ ድንበር ተሻጋሪ የውሃ ትብብር የግድ አስፈላጊ ነው። በእጅጉ እየጨመረ የመጣው ተፈጥሯዊ የአየር ንብረት መለዋወጥ ችግሩን እያባባሰው በመሆኑ በአህጉሪቱ ግጭቶች እንዲቀጣጠሉ እያደረገ ነው። የውሃ ፍላጎት በተለይ ለምግብ፣ ለኤነርጂና ለቤት ውስጥ ጥቅም የሚፈለገው የውሃ መጠን በከፍተኛ ደረጃ እየጨመረ መሆኑን ሁኔታው እንዲባባስ አድርጓል። ያም ብቻ ሳይሆን ንጹህ ውሃና መሰረታዊ የንጽህና አገልግሎት የማያገኙ ብዙ ሰዎች አሉ።
ይህ በዚህ እንዳለ የአፍሪካ፣ የላቲን አሜሪካና የመካከለኛው ምስራቅ ሀገሮች ድንበር ተሻጋሪ የውሃ ሀብት አጠቃቀምና ጥበቃ ትብብርን የሚመለከተውን ቁልፍ የሆነውን የመንግስታቱ ድርጅት ድንጋጌ እንደሚቀላቀሉ አስታውቀዋል።
አመሰግናለሁ ቆንጂት። ክብራትና ክብራን አድማጭ ተመልካቾቻችን ለምሽቱ ያሰናዳነውን ወደ ማገባደዱ ተቃርበናል። የመጨረሻውን ዘገባ ነው እናሰማችሁ። በጉጂ የተከሰተው ድርቅ አሁንም ትኩረት ይሻል ሲል የተባበሩት መንግስታት ድርጅት ገለጠ። በተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ቢሮ በደቡብ ኢትዮጵያ በተለይ በጉጂ ዞን የተከሰተው ድርቅ ልዩ ትኩረት እንደሚያስፈልገው ነው ያመለከተው። ቢሮው ሰሞኑን ባወጣው መግለጫ በተለይ የምግብና የመጠጥ ውሃ እጥረት ዋነኛ ጉዳዮች መሆናቸውን ጠቅሶ 42 በመቶ የሚሆኑ የምዕራብ ጉጂ ነዋሪዎች አስቸኳይ የምግብ እርዳታ ወይም ድጋፍ እንደሚያስፈልጋቸውም ይፋ አድርጓል። እየቀረበ ያለው ሰብአዊ ድጋፍ አነስተኛ መሆኑን ደግሞ የጉጂ ዞን ነዋሪዎች ይናገራሉ። ገልሞ ዳዊት ነው ያቀናበረው።
የድብሉቅ ተፈናቃዮች መጠለያ ከተቋቋመ አንድ ዓመት እንዳለፈው በሚነገረው በዚህ መጠለያ ቁጥራቸው በርከት ያሉ ሴቶች ይኖሩበታል። ወይዘሮ ዲምቶ አብዱ በገልገሎ ከ8 ልጆቻቸው ጋር ነበር ወደዚህ መጠለያ ከዓመት በፊት የመጡት።
ዱባርቲን ቅባት ዞኪን ፌቲ ዱባርቲን ሻቡና ቶኪን ፌቲ
ሴት ልጅ የጸጉር ቅባት ያስፈልጋታል፣ ሳሙና ያስፈልጋታል፣ የወለደች እናት ደግሞ ወተት ያስፈልጋታል። አዛውንቶችም እንዲሁ ወተት ያስፈልጋቸዋል። እኛ ግን ምንም ወተት የለንም። ላለፉት ተከታታይ 5 የዝናብ ወቅቶች በጣም ችግር ውስጥ ነን።
ይጆልን ሰደት ካ ታኮ ጉዲባዴት ይዋልትለ ትያለ ይጆልን ሲሰደት
ከማሳድጋቸው የልጅ ልጆቼ ጋር 8 ልጆች አሉኝ። ከነዚህ 4ቱ ብቻ ናቸው በትምህርት ገበታ ላይ ያሉት። ያው ልጆቼን የማኖርበት የራሴ ገቢ የለኝም። መንግስት በሚሰጠን እርዳታ ነው የምንኖረው። እሱም ለሁሉም ሰው አይዳረስም። አልፎ አልፎ ለጎረቤታችን ሲደርስ ተከፋፍለን እንዘልቅበታለን።
ወይዘሮ የለማቦሩም ሌላ የመጠለያው ነዋሪ ናቸው።
ራኮ ቃብት ዱበርቶቲ ማንጀናኒ አድማናት
ዲርሲዮ አላጋሉ ዱሩማ ዱበርቶቲ ሩአየጋ
ሴቶች የበለጠ ይቸገራሉ። ለምን ካልክ ሴት የቤት እመቤት ናት። ባል ውጪ ውሎ ወደ ቤት ሲመለስ ከሴት የሚጠብቀው ነገር አለ። የታረደ በግ ወይም ከብት ቤት ውስጥ ካላቸው ያንን ሰርታ ካልሆነም ወተት ታቀርብለታለች። ያ ብቻ አይደለም፣ ልጆቿም ከርሷ ይጠብቃሉ። በተጨማሪም ነፍሰ ጡር ወይም የወለደች አራስ ከሆነች እሱም ሌላ ችግር ነው። ምክንያቱም የተወለደችው አራስ ህፃን ታለቅሳለች። በዚያ ላይ ባለቤቷ መጥቶ የምታቀርብለት ነገር ስታጣ ትጨነቃለች። አሁን የሚያጠቡ እናቶች፣ ነፍሰ ጡሮችና ሴት አዛውንቶች ምንም ወተት የላቸውም። በዚህ ምክንያት በጣም እየተጎዱ ነው።
የሰባት ልጆች እናት የሆነችው ወይዘሮ ሎኮ ጉልቻ በፊት በነበሯት 10 ከብቶች ልጆቿን ታስተምር ነበር። አሁን ግን የነበሯት ሁሉ ከብቶች ስላለቁባት ኑሮዬ ተናግቷል ስትል ትናገራለች።
ኢልሜዋን በርቲኙን እንቀም አቲ ዳይማ ዱበርቲ ረኮናምቱን ዱበርቲ ብርጅርት ረኮናምቱን ማታ
ልጆቻችንን የምናስተምርበት ነገር የለንም። ደግሞ ትልቁ ችግር የቤተሰብ ኃላፊነት የቤት እመቤቷ ላይ መሆኑ ነው። ምክንያቱም አባወራ ምግብ የማብሰል ኃላፊነት የለውም። አሁን ሻይ እንኳን የምናፈላበት የለንም። ከሰባዊ ድርጅቶች ለተሰጠን የእህል እርዳታ ራሱ አስቤዛተን ተቸግረናል። በእርግጥ ዘይት ሰጥተውን ነበር፣ ነገር ግን ዘይት ብቻውን ምን ይጠቅማል? ሌላ አስቤዛ ያስፈልገዋል። እና ሴቶች በጣም ትልቅ ጭንቀት ውስጥ ነን።
ይህንን ጫና እንዲቋቋሙ ለሴቶቹ ትኩረት ያስፈልጋል ይላሉ የዱብሉቅ መጠለያ ነዋሪዎች።
አክሎኒ ሱን አክነሚ እንታኔ ጠርቃ ዳምሲ አንቀቡ ቃም አዳ ሀናም ቀርጋሩ ደንደ ጩፈታክን ውይይተን ጀዳ ከሱመት ዱበርቶቲ
ያለኝ መልእክት ያው ሰዎቻችን ልክ እንደ ከብቶቻችን እንዳያልቁ ለሚመለከተው ሁሉ አቤቱታችንን አድርሱልን ነው። በተለይ ሴት በተራቡት ልጆቿ በራሷም የምግብ እጦት እየተጎዳች ነው። አሁን ማደሪያ ቦታ የለንም። መኖሪያችን ይሄን ይመስላል። እናም ትልቅ ጉዳት ደርሶብናል።
ሐራቢሳኒቲኒ ሲላቢሳን ኩናክ አያተሄናት ሲላክ ያነቲ
ውሃ አቅርቦትን በተመለከተ ውሃ በበቂ ሁኔታ ቢቀርብልን ምኞታችን ነው። ሌላ ደግሞ የሚያጠቡ እናቶችና ነፍሰ ጡር ሴቶች የሚቀርብላቸው ተጨማሪ ድጋፍ መኖር አለበት።
ወጣት ዴባኖ ሳራ የድብሉቅ ወረዳ አደጋ ስጋት ስራ አመራር ጽህፈት ቤት ባልደረባ ከተፈናቃዮቹ አሃዝ የሴቶቹ አብላጫውን ቦታ እንደሚይዝ ይገልጻል።
ከምባቀታ ከዛ ሁም ድደም ሰደት ይወል ድበርቶቴ ከንከይ ጅራተን
በወረዳችን ካሉት ተፈናቃዮች 28,000 ያህሉ ሴቶች ናቸው። እነዚህ የቤት እመቤቶች፣ እናቶች እንዲሁም ልጃገረዶች ናቸው። ሴት ልጆች ቅባትና የተለያዩ ነገሮች ያስፈልጓቸዋል። የሚያጠቡ እናቶች ደግሞ ተጨማሪ ምግብም ያስፈልጋቸዋል። እናም እነዚህ ሁሉ በጣም አስቸጋሪ ሁኔታ ውስጥ ነው ያሉት።
ወይዘሮ ብርቱካን ብርሃኑ የዱብሉቅ ወረዳ ሴቶችና ህጻናት ጽህፈት ቤት ኃላፊ ናቸው።
ነሚ አል ረኪሳ አል ጽማ ሄጅሩ ድበርቲ ውልፋት ፍል ድበርቲ ወስሳቴን
በአስቸጋሪ ሁኔታ ውስጥ ያሉት ነፍሰ ጡር ሴቶችና የሚያጠቡ እናቶች ናቸው። ያለና ሀዘም የሚያሳየው ያንን ነው። ለምሳሌ በወረዳችን ከ35,000 በላይ የሚሆኑት ሴቶች በዚህ ድርቅ ምክንያት በጣም አስቸጋሪ ሁኔታ ውስጥ ነው የሚገኙት።
ሳንፈቀኝ ድበርቲን ካመንከቴቱ ባሲት ጀር
ሴት በተፈጥሮ ወጪ አለባት። ለምሳሌ ሞዴስ ያስፈልጋታል። አሁን አንድ ሞዴስ 80 ብር ነው። ያንን ቤተሰቦቿን ብትጠይቅ ከየት አምጥተው ሊገዙላት ይችላሉ? ስለዚህ ይህን ሽሽት ወደ አላስፈላጊ ጋብቻ እንዳትገባና ላልተጠበቀ እርግዝናም እንዳትጋለጥ ከተባበሩት መንግስታት የህፃናት መርጃ ድርጅት ወይም ዩኒሴፍ ጋር በመተባበር አስፈላጊ የሆኑ የቁሳቁስ ድጋፍ ለመስጠት እየሞከርን ነው።
የሚቀርበው እርዳታ መጠንና የድጋፍ ፈላጊ ሴቶች ቁጥር የሚመጣጠን አይደለም ያሉት ወይዘሮ ብርቱካን የሚመለከታቸው አካላት በዚህ ረገድ ድጋፍ እንዲያደርጉም ጠይቀዋል። ለአሜሪካ ድምፅ ገልሞ ዳዊት ከቦረና ዞን ዱብሉቅ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ
ጋቢና ማስታወሻ አስቀድሞ ገልሞ ዳዊት ላደረሰን ከስፍራው ላጠናቀረው ዘገባ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ለሐሙስ ምሽት ያዘጋጀነውንም በዚሁ ማብቃታችን ነው። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማረ እንዲሁም ከኮርኔሊየስ ቲነር የስርጭት መሐንዲሱና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ለምሽቱ ባልነው ነገ በምንዘጋጅበት እንመለሳለን። በእኔ በኩል ሰላም፣ ደህና ደሩ። Thank you.